ትግርኛ ኤፌሶን ምዕራፍ አምስት የዛሬው ትምህርት 13ኛ ክፍል ትምህርታችን ነው። ከአሁን በኋላ ሁለት ቢቀር ነው፣ ከዚያ በኋላ ይሄ የጋብቻ ትምህርት ያበቃል። እግዚአብሔር እንደ ባረካችሁ ተስፋ አረጋለሁ። ብዙ ነገር እንደ ተማራችሁም ተስፋ አደርጋለሁ። ሌላው መጥቀስ ፈልገው እዚህ ባህል ውስጥ ለእግዚአብሔር ቃል ስናካፍላችሁ አይዲያል የሆነውን ነው፣ እግዚአብሔር ቃል የሚጠይቀውን ነው። መቼም የእግዚአብሔር ቃል ደረጃው ከፍተኛ ነው፣ ቅድስናው ደረጃው በጣም ከፍ ያለ በሰው ሊደረስበት የማይችል ስለሆነ ተስፋ አትቁረጡ፣ ወይም ለዚህ ማብቁ ይሆናል፣ ይሄስ ኑሮ እንዴት መኖር ይቻላል ብላችሁ ተስፋ አትቁረጡ። ሁሉን በሚያስችለን በክርስቶስ እንችላለን። ይኸው ደግሞ ሁላችንም እንደ ሰው እንኖራለን፣ እንደ ሰው ሆነን ነው የምንኖረው። ሁላችንም ድክመት አለን፣ ጉድለት አለን። ብዙ ጊዜ የሚሰጠው ትምህርት በእግዚአብሔር ጸጋ ተጸጋ እንዲበዛልን በጸጋ አንዳች ሌላው እንድናይ በዚያ እንድንኖር ነው እንጂ ፍጹምነትማ ከመጣ ያንን ደግሞ ያንን ካሰብን አንዳንዴ ተስፋ ልንቆርጥ እንችላለን። ይሄ እንዳይሆን ብዬ ነው ይህን የምናገረው። እንግዲህ እንጸልይና ቃሉ እናነባለን። ጌታ ሆይ በሰላም ስላዋልከን እናመሰግንሃለን። በዚህ ሰዓት ስላደረስከን ስም ከፍ ይበል። ጌታ መንፈስ ቅዱስ ና በመቅደስህ፣ በቤትህ፣ በጉባኤ ውስጥ ተመላለስ፣ እንጋብዝሃለን። በእኛ ውስጥ ቅር የሚያሰኝህ ነገር ሁሉ በኢየሱስ ክርስቶስ ደም ሲሸፈን ጌታ ሆይ አዎ በበጉ ደም ሸፍነው። ጊዜውን ተረከም። ሁላችንም ተማሪዎች ነን። አንተ አስተምረን። በጌታ በኢየሱስ ስም አሜን አሜን። ኤፌሶን እግዚአብሔር ቃል ይልና የዛሬው ክፍል 13 ትምህርት ግን መንፈሳዊ ህይወት በጋብቻ ውስጥ ነው። በጋብቻ ውስጥ መንፈሳዊ ህይወት ብዙ ነገር ተነጋግረናል። አንዱ ግን የጋብቻ ህይወት ዋልታ ምሰሶ የሆነው አምስት የምጀምርበት እንደዚህ ይላል። እንግዲህ እንደ ጥበበኞች እንጂ ቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ መንፈስ ይሙላባቸው እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። መንፈሳዊ የሆነውን አቅጣጫ ያስተካክልና ቅደም ተከተል አለው። ይሄ ነገር ከቁጥር 15 እስከ 20 ያነበብኩት መንፈሳዊ ነው፣ ስለ መንፈሳዊ ነገር ነው የሚናገረው። ያንን ነው መጀመሪያ ያስተካክልና ከዛ በኋላ ከቁጥር 21 ጀምሮ ስለ ጋብቻ ይናገራል። ለጋብቻ ዝግጅት መንፈሳዊ ሕይወት ምን ያህል አስፈላጊ እንደሆነ እዚህ ላይ ታያላችሁ። ቁጥር 21 ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ትልቁ ነገር ይሄ ነው። ትልቁ ነገር ለእያንዳንዳችሁ ወይም እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታን ለምትገዙ ለጌታ ኢየሱስ ማለት ነው ለባሎቻችሁ ተገዙ። ክርስቶስ አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ይገዙ ማለት ይረገጡ ማለት አይደለም። ሴቶች በጣም ይፈሩታል ይሄን ቃል። ይገዙ ማለት ይረገጡ፣ አንተ እንደፈለገ ጨፍር ማለት አይደለም። ክርስቶስ ቤተ ክርስቲያንን እንደወደደ ነው ቃሉ የሚለው። ክርስቶስ ቤተ ክርስቲያንን አልረገጣትም፣ አቀፋት እንጂ። አሜን። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደ ወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል። ደካማ ትርጉም ነው፣ ትርጉም ነው። ይጣበቃል ነው ትክክለኛ ትርጉም። ከሚስቱ ጋር ይጣበቃል፣ አንድ ይዋሃዳል፣ አንድ ይሆናል። ተባበራል ማለት ትራፊክ ላይት መብራትም ላይ የምታገኙት ሰው ጋር ትተባበራላችሁ። ደካማ ትርጉም። ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስትም ባሏን ትፍራ ይልና በዚህ አያበቃም። ምዕራፍ ስድስት ይገባና ስለ ልጆች ይናገራል። ስለ ልጆች እና ስለ ወላጆች ባሪያዎች ይልና ስለ አገልጋዮች በመስሪያ ቤት ስለ የበላይና የበታች ሆኖ አብሮ ስለ መስራት ይናገራል። ይሄን ሁሉ ግን የተናገረው ከቁጥር 15 እስከ 21 ያለው ያንን ካስተካከለ በኋላ ነው። እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ቅዱስ ይሙላባችሁ። ያለ መንፈስ ቅዱስ ሙላት ምንም ነገር መስራት አትችሉም ነው እንጂ በወይን ጠጅ አትስከሩ። ይህ ማባከን ነው። በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። ለጌታ ባላችሁ ተጠቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አመስግኑ። እኔ ጋ ማክሲመም ነው፣ አርክማን ዌስት ቮሊዩሙ ማክሲመም ነው። እኔ ጋ አም ሶሪ፣ ምንም ማድረግ አልችልም። መልካም። በቀደም የተማርነው ትምህርት በጣም ለእኔ ኢንተረስቲንግ ነበር፣ ለእናንተ እንዴት እንደሆነ አላውቅም። ስለ ቃል ኪዳን ነው የተማርነው። ቃል ኪዳን ውስጥ አምስት ነጥቦች እንዳሉ ዋና ዋና ነጥቦች፣ እነዚህም ነጥቦች ደግሞ ጋብቻችን ሕይወታችንን ለመለኪያ ለመመዘኛ እንደሚጠቅሙ ነው የተናገርኩት። እስቲ የነበራችሁ ሰዎች የመጀመሪያው ነጥብ ብትጽፉልኝ ምን ነበረ? አምስት ነጥቦች ነበሩ። ጋብቻ፣ ዋልታ፣ ምሰሶ ብለን ጠቀስናቸው። እስቲ አንዱን አንድ ሰው ቢጠቅስልኝ። እንግዲህ ክላስሩም ውስጥ አስተማሪ አንዳንዴም እኮ ይፈትናል። ምን ነበረ ለጋሪ ጋብቻ ቃል ኪዳን ውስጥ ያለው አንደኛው ምሰሶ ያልነው ምን ነበር? ብታስታውሱትን ጻፉ፣ ግድ የለም። እየሰማችሁኝ ነው ወይስ? ኦኬ ዊሽ አይ ዋዝ ሂር። ኦልራይት እሺ፣ ትዝ ይላችሁ ነው የመጀመሪያው ነጥብ መለየት ነው ብለን ነበር። መለየት ነው። አዳም እንዴት እግዚአብሔር ከአፈር ለይቶ የህይወት እስትንፋሽ እፍ ብሎ ሰው እንዳደረገው ትዝ ይላችሁ ነው። በጋብቻም ህይወት ከጥንት ከነበረን በባችለር ህይወት ስንለማመድ ከኖር ነው ካበጀናቸው ጓደኞች መለየት እንዳለብን ተነጋግረን ነበር። ወደ ክርስትና ህይወት ስንመጣ የክርስቶስ ሙሽራም ስንሆን ተለዩ ይላል። ከዓለም እንድንለይ ከድሮው የኃጢአት ልምምድ እንድንለይ ይጠይቃል። መለየት የቃል ኪዳን አንዱ ትልቁ አውታር ነው። ቃል ኪዳን ማለት ከአንድ ሰው ጋር አብራችሁ አንድ ነገር ለመስራት የምታደርጉት ስምምነት ነው። ያን ለማድረግ ከሌላው ልምምድ መለየት ያስፈልጋል። ሁለተኛውን የሚያስታውስ ሰው አለ? እሺ፣ አሁን ትንሽ ፍንጭ ሰጠኋችሁ። ሁለተኛው ምሰሶ ምን ነበር? የስም ለውጥ ነው። አብርሃምን ቃል ኪዳን ሲያስገባው እግዚአብሔር ካደረገው ነገር ከመጀመሪያ ካደረገው አንዱ ስሙን ነው የለወጠው። ስምህ አብርሃም ነው፣ ከዛሬ ጀምሮ አብርሃም ትባላለህ፣ የብዙዎች አባት ትሆናለህ ብሎ ስሙን ለወጠው። ሐዋርያው ጳውሎስን ሲጠራው ሳኦል የነበረውን ጳውሎስ፣ ጴጥሮስን ስምዖን የነበረውን ኬፋ፣ የስልጣን መዋቅር መያዝ ነው። እግዚአብሔር እኛን ስማችንን ለወጠ። በክርስቶስ ኢየሱስ ወደ ቀራንዮ መስቀል ስንመጣ ወደ እሱ ከመጣን በኋላ ስማችን ተለወጠ። ክርስቲያን የሚባለው በአንጾኪያ ለመጀመሪያ ጊዜ በዚያ ተጠራን። ከዚያ በኋላ የእግዚአብሔር ልጆች፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ የተለየ ወገን፣ ቅዱሳን፣ የተለያየ ስም ተሰጠን። የቃል ኪዳን ከቃል ኪዳን ጋር የተያያዘ አንዱ የስም ለውጥ ነው። የስም ለውጥ የባህሪ ለውጥ ማለት ነው። መጠሪያችን ይለወጣል። ሌባው ድሮ የነበረው አጭበርባሪው ታማኝ ይሆናል። እና ይህን የመሳሰለ የባህሪ ለውጥ ይኖራል። የቃል ኪዳን ስም ለውጥ ከሌለ ቃል ኪዳን ሊኖር አይችልም። ሴት በዚህ ሀገር በአውሮፓው ስርዓት ባል ስታገባ ስሟ ይለወጣል። በሀገራችንም በባህላችን ዳቦ በሚቆረስበት ጊዜ ለሙሽራይቱ የዳቦ ስም ይባልና ስም ይሰጣል። እንደ ባህሉ ያን ስም የሚያወጡት ማንም ሰው አይደለም፣ የሙሽራው እናት በሕይወት ካሉ የሙሽራው እናት ናቸው። ለመጀመሪያ ጊዜ የልጃቸውን ሚስት መጠሪያ የሚሰጧት ያማረ ስም ነው። ቆንጆ ቆንጆ ሆነ ከእሷ የሚጠብቁትን ባህሪ የሚገልጹበት ስም ነው። ቃል ኪዳን ይህን ይመስላል። ሶስተኛው የቃል ኪዳን አውታር ወይ ምሰሶ ቃል ኪዳኑ ራሱ ነው። ቃሉ ሁልጊዜ ቃል አለው። ለአዳም የሰጠው ቃል ኪዳን ያችን ምድረ ገነትን እንዲንከባከባት፣ እንዲይዛት፣ ከተወሰኑ ዛፍ ፍሬዎች እንዲበላ፣ ከሌላዊቱ ግን ዛፍ ፍሬ እንዳይበላ፣ ብዙ ተባዙ፣ ምድርን ሙሏት፣ ይሄ ሁሉ በዚያ በቃል ኪዳን ውስጥ እግዚአብሔር የሰጠው መመሪያ ነው። ቃል ኪዳን መመሪያ ያስፈልገዋል። ወደ ክርስቶስ በመጣን ጊዜ እኛ ቃል ነው ለእኛ ታ ቃል የእግዚአብሔር ልጅ። ሌላ ደግሞ የቃል ኪዳናችን መመላለሻው ስርዓቱ መጽሐፍ ቅዱሳችን ነው። መጽሐፍ ቅዱሳችንን ሰጠን። ሁላችንም ወደ እሱ ከመጣን በኋላ ነው መጽሐፍ ቅዱሱን ማንበብ የጀመር ነው። እና ቃል ኪዳን ውስጥ ቃል ያስፈልጋል። ለአብርሃም ቃል ሰጠው፣ ካለህበት ወገን ተለይ፣ እኔ ወደማሳይህ ምድር ሂድ፣ እባርክሃለሁ፣ ምድሪቱን እሰጥሃለሁ፣ በአንተም ደግሞ ዘር፣ በአንተም ነገድ የምድር ነገዶች ሁሉ ይባረካሉ። ብሎ ቃል ሰጠው። በጋብቻም ጊዜ አንቺን እንደ ሚስት በበሽታም በሐዘንም በማግኘትም በማጣትም ጊዜ ልወድሽ፣ ሲከፋሽ ላጽናናሽ፣ ብቸኝነት ሲሰማሽ ጓደኛሽ ልሆን። ያ የቃል ኪዳኑ ቃል ነው። ዝርዝሩ አራተኛው ምሰሶ የቃል ኪዳኑ ማህተምና ምልክት ነው። ሰዎች አንድ ውል ሲፈራረሙ ማህተም መታተም አለበት፣ ሁለቱም የሚስማሙበት ማህተም። ጌታ ኢየሱስ ክርስቶስ እናንተና እኔን በቃል ኪዳን ሲወስድ ሲቀበለን በደሙ ነው ያተመን። በደሙ ታተምን። እንደዚሁም ባልና ሚስት ጠቅሼዋለሁ ባለፈው ጊዜ፣ ቀለበትም ሌላም ቃል ብንለዋወጥ ከዛ ይበል ሚስት ምልክት አለ። የባልና ሚስት ምልክት ባልና ሚስት ሌላ ሶስተኛ ሰው ጣልቃ የማያስገቡበት ሁለቱ ብቻ አንዱ ለሌላው እሷ ለሱ እሱ ለሷ የሚጠብቁት ስፔሻል ጊፍት አለ። ማህተሙ ሴክስ ነው። ሴክስ የሌለበት ጋብቻ ጋብቻ አይደለም፣ የለምም። ስለዚህ የዛ ማህተሙና ምልክቱ ሴክሹዋል ዩኒየን ነው። ልጅም የሚወለደው ሁለቱም ፍቅራቸው ቢደራበት የሚያድግበት መንገድ ያ ሴክሹዋል ዩኒየን ነው። ሁለቱም አንድ ይሆናሉ እና አዳምና ሔዋን ራቁት ነበር ይላል። አራተኛው ማህተም ይሄ ነው። አምስተኛው ቃል ኪዳን ለትውልድ መተላለፍ አለበት፣ ለዘር ዘር መተላለፍ አለበት። እኔ ላይ ብቻ ከቀረ ምን ዋጋ አለው? አብርሃምን በአንተ ምክንያት የምድር ነገር ሁሉ ይባረካል አለው። በእርግጥም ለአይሁድ የጀመረው የመጣው በረከት ለእኛም ለአሕዛብ ለአረማውያን ተርፎ ክርስቶስ ኢየሱስን እኛም እናመልካለን። በክርስቶስ ኢየሱስ እየተባረክን ነው። በዚያ ምክንያት የአብርሃም ልጆች ተብለናል። ለትውልድ መተላለፉ ወንጌልን የመሰለ ነገር ለዓለም ከሰጠ በኋላ ጌታ ሂዱ ወደ ዓለም ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው እኔም እስከ ዓለም መጨረሻ ከእናንተ ጋር ነኝ። እያንዳንዱ ቃል ኪዳን ብትመለከቱ እነዚህ አምስት ምሰሶች፣ አውታሮች አሉበት። እያንዳንዱ የጋብቻም ቃል ኪዳን ለትውልድ መተላለፍ አለበት። ማለት ከዚያ ከትዳር ውስጥ ልጆች ተወልደው በፈጠያ ጊዜ ተቆጥተው የጻድቃን ልጆች በጽድቅ መንገድ አድገው ለሀገር የሚጠቅሙ ለሀገር የሚያኮሩ ዜጋዎች ሆነው የማይበሉ ዳኞች፣ አገርን በፍትህ የሚያስተዳድሩ መሪዎች፣ ምሁራን፣ ገበሬዎች፣ ተረፈውን ሁሉ ሆነው እግዚአብሔር ጻድቃን ትውልድ እንዲወጡ ይፈልጋል። ከጋብቻ ውስጥ ጻድቃን ትውልድ፣ ይሄ በጣም በጣም አስፈላጊ ነጥብ ነው። መለየት፣ የስም ለውጥ፣ የቃል ኪዳኑ ውል ቃል ማለት ነው፣ ማህተምና ምልክቱ ለትውልድ መተላለፉ። ይህንን አምስት ነጥብ ብታስታውሱት እናንተኑ ይጠቅማችኋል። በትዳራችሁ ውስጥ አለመግባባት ቢመጣ ችግር ቢፈጠር ወይ አንደኛው ወይ ሁለቱ ወይ ሶስቱ ጎሏል ማለት ነው። በፍጹም ካልተለየህ፣ ለሚስትህ ካልተለየህ፣ ሚስትህ ለአንተ ካልተለየች ችግር ይፈጠራል። ወይ እናትና አባት ጣልቃ ይገቡና ይበጠብጣሉ። አለመለየት ገባ ማለት ነው። ወይ ሌላ ሰው ይመጣና ባልና ሚስት መሀል ይገባል። ከባልሽ ይበልጥ እኔ እወድሻለሁ የሚል ይመጣል። አለመለየት ትዳር ውስጥ ገባ ማለት ነው። ከማግባታችን በፊት የነበረው የነበሩት ጓደኞቻችን አንዳንድ ትዝታዎች ተከትለውን ከመጡ ለዚያ ለጋብቻ አልተለየንም ማለት ነው። ታ ከሆኑ ወይም የማማወጥ ትዝታ ከሆነ ጋብቻ ውስጥ አለመለየት ገባ። ስለዚህ በእነዚህ አምስት ነጥቦች ጋብቻችን ልንመረምር ያስፈልጋል። ችግር ሲፈጠር ምንድን ነው ይህ ችግር የመጣበት? ወይስ የስም ለውጥ የስልጣን ጉዳይ ነው ወይ? የስልጣን መዋቅር በቤት ውስጥ ያለው ወይስ ቃል ያልነው ክርስቶስ ሊሆን ይችላል? የእግዚአብሔር ቃል ወይ አልገባንም ወይ? የእግዚአብሔር ቃል ስለ ጋብቻ ምን ይላል? ይህን አላወቅንም ወይ? ማተምና ምልክት ምናልባት አልጋ ላይ አለመጣጣም ሊሆን ይችላል ችግር የሚፈጥረው። ለትውልድ ምክንያቶች ናቸው። እንግዲህ ያለፈውን ሳምንት ትምህርት ከልሼዋለሁ። ዛሬ ወደ አዲሱ እንገባለን። ዛሬ ማድረግ የምፈልገው በመጀመሪያ ጳውሎስ ይህንን ክፍል ሲጽፍ በምን ዘመን ነበር የጻፈው? የጻፈው በሮማ መንግስት ዘመን ነው። እነዚህ ወህኒ ቤት ውስጥ ከተጻፉት መጽሐፍቶች አንዱ ነው። ኤፌሶን ከወህኒ ቤት ሆኖ በሮም ከተማ ከጻፋቸው መልእክቶች አንዱ ነው። በሮማ መንግስት ዘመን ነው ተጻፈው። ለምንድን ነው ይህን ሁሉ ለማለት የበቃው ሐዋርያው? የዘመኑን በዛን ዘመን የነበረውን የትዳር ሁኔታ፣ የሴቶች ሁኔታ በነበረው በዘመኑ ሁኔታ በዛ ስናየው የበለጠ እንረዳዋለን። ጳውሎስ ያለውን የበለጠ እንረዳዋለን። ስለ ጋብቻ ብቻ ሳይሆን ስለ ማንኛውም ነገር መጽሐፍ ቅዱሳችሁ ስታነቡ መጽሐፍ ቅዱስ የተጻፈላቸውን ሰዎች በዛን ጊዜ የነበሩትን ሰዎች ሁኔታ፣ ባህላቸውን፣ ምግባቸውን፣ አለባበሳቸውን፣ የሚያልፉበትን ችግር ማወቁ ይጠቅማችኋል። መጽሐፍ ቅዱሳችሁን በተሻለ እንድትረዱትና ደግሞ እንደፈለጋችሁ በፈለጋችሁበት አቅጣጫ እየጋለባችሁ መጽሐፍ ቅዱሱን እንዳትተረጉሙት ይረዳችኋል። ስለዚህ በኮንቴክስቱ እንድናየው ፈልጋለሁ። እንዴት ነበረ? በዚያን ጊዜ በታሪክ ውስጥ በሮማን ኤምፓየር ዘመን የባልና ሚስት ሁኔታ ቀጥዬ ከዚህ ጠቅሳለሁ። ዋናው ግን ትኩረቴ መንፈሳዊ ሕይወት ላይ ነው። መንፈሳዊ ሕይወት ለጋብቻ ለትዳራችን በጣም በጣም አስፈላጊ ትልቁ ሰንሰለት እሱ ነው። ትልቁ ሰንሰለት ክርስቶስ እንዳደረገው እንደወደደ፣ ክርስቶስ ለአብ እንደታዘዘ ያንን በትክክል ለመኖር የምንችለው መንፈሳዊ ህይወታችን ሲስተካከል ነው። መልካም። በምዕራፍ አራት ያገኘነውን በምዕራፍ አንድ ሁለት ሶስት በኤፌሶን ይዘረዝርና ሐዋርያው ምዕራፍ አራት ቁጥር አንድ ላይ እንግዲህ በተጠራችሁበት መጠራታችሁ እንደሚገባ ተመላለሱ ይላል። ምዕራፍ አራት ቁጥር አንድ ላይ ኤፌሶን በተጠራችሁበት መጠራታችሁ እንደሚገባ ተመላለሱ። ከዛ በኋላ ነው እንግዲህ የፍቅርን አስፈላጊነት፣ ትዕግስት ጠቃሚ እንደሆነ፣ በክርስቶስ ማደግ ምን እንደሆነ፣ ህይወታችንን የሚያቆሽሹ ነገሮች ዝርዝራቸው፣ መወገድ ያለባቸውን ነገሮች ይናገራል። እግዚአብሔርን መስሎ መኖር ምን እንደሆነ፣ በብርሃን መመላለስ እንዳለብን፣ ለእድገታችን ለቤተሰብ መጠናከር የክርስቲያን ህብረት በአካባቢያችን እንደሚያስፈልግ፣ ቤተ ክርስቲያን እንደሚያስፈልገን፣ ይሄን ሁሉ የባልና ሚስቱን ጉዳይ ምዕራፍ አምስት መጨረሻ ላይ ቁጭ የሚያደርገው በዚያን ጊዜ የሮማ ህዝብ ኑሮ እንዴት ነበረ? ጳውሎስ በማዕከላቸው ያየውስ ችግር ነበር ወይ? ጋብቻ እንዴት ነበረ በሮማን ኤምፓየር ስር የሚታየው? እንግዲህ እነዚህ ነጥቦች መመልከት ቅድም እንዳልኩት ከሁለት ሺህ ዓመት በፊት የተጻፈውን አዲስ ኪዳን በዛሬው መነጽር እንድናየው በበለጠ እንድንረዳው ያስችለናል። ቃሉ ይበልጥ ጉልህ ይሆናል ማለት ነው። በጳውሎስ ዘመን የነበረው ሁኔታ አይሁድነትና አያያዝ በጣም ዝቅተኛ ነበር። ጳውሎስ ይህን ያይ ነበር። ዝቅተኛ ነበረ። አንድ አይሁዳዊ ማለዳ ማለዳ ሲጸልይ አረማዊ አድርገህ ስላልፈጠርከኝ አመሰግንሃለሁ፣ ባሪያ ሆኜ ስላልተፈጠርኩ አመሰግንሃለሁ። በሮማን ኤምፓየር ጊዜ 60 ሚሊዮን የሚሆኑ ባሮች ነበሩ፣ ባሪያ የሚሏቸው ያለ ደሞዝ ያለ መብት እንደ ከብት እየተነዱ የሚያገለግሉ የብዙዎችን ምቾት የሚጠብቁ ባሪዎች ባሮች ይሏቸዋል። ስለዚህ ይህ አይሁዳዊ ሲጸልይ ባሪያ ሆኜ ስላልተፈጠርኩ፣ ቀጥሎ ደግሞ ስቴት አድርገህ ስላልፈጠርከኝ አመሰግንሃለሁ ብሎ ይጸልያል። ይሄ የተለመደ የአይሁዶች ጸሎት ነው። በአይሁድ ስርዓት መሰረት ሴት ስብዕና የላትም። እቃ እንደ እቃ ነበረች። ምንም አይነት ህጋዊ መብት አልነበራትም። ባሏ እንደፈለገው ሊያደርጋት የባሏ ንብረት ነበረች። በሃይማኖት መሰረት አስተሳሰባቸው ከዚህ ይለያል። አንድ አይሁዳዊ ጣዖት ከሚያመልክ ሰው ከሚገልና ዝሙት ከሚፈጽም ቢሞት ይሻለኛል ይላል። ጣዖት ከማምለክ ሰው ከመግደል ዝሙት ከመፈጸም ቢሞት ይሻለኛል ብሎ ይሄን ነው የሚያስተምሩት በባህላቸው። አንድ ወንድ የወጣትነት ሚስቱን በሚፈታበት ጊዜ በቤተ መቅደስ ውስጥ ያለቅሳል እያሉ ያስተምሩ ነበር። በትምህርታቸው ትክክል ነበር አስተሳሰባቸው፣ በባህላቸው ግን ያ አልነበረም። አንድ ሰው ሚስቱን በሚፈታበት ጊዜ በቤተ መቅደስ ውስጥ እንኳ ያለው መሰዊያው እቃው ሁሉ እንባ አውጥቶ ያለቅሳል። ይህን ያህል ነበረ መፋታትን የሚጠሉት። በልማዳቸው ግን ይክዱታል፣ በእለት ተግባር ይክዱታል። ሐዋርያው ጳውሎስ የተመለከተው ከዚህ የተለየውን ነው። ትምህርታቸው፣ አሰራራቸው፣ ልምምዳቸው ሁሉ ከዚህ ጋር ተቃራኒ ሆኖ አገኘው። በዛን ዘመን ሚስት መፍታት በጣም ቀላል ሆኖ ነበር። ሰው ሚስቱን መፍታት ከፈለገ የፍቺ ጽሑፍ መሳይ ሰጥቶ ሶስት ጊዜ ፈትቼሻለሁ፣ ፈትቼሻለሁ፣ ፈትቼሻለሁ ካለ አለቀ፣ ተፈታች ማለት ነው። ሻማ የተባለው ምሁር መምህር ይሄ ስርዓት አክራሪ ነበረ። ሻማ እሱ መፍታት የሚፈቀደው በዝሙት ምክንያት ብቻ ነው ብሎ ያስተምር ነበር። ሻማይ በዝሙት ምክንያት አለበለዚያም ሚስትህ እንደ ኢያዜቤል እንደ ጄዜቤል ተንኮለኛ ሆና ካገኛት የአካብ ሚስት አስታውሳላችሁ? ክፉ ሴት እንደ እሷ ድረስ ከከፋች ልትፈታት ትችላለህ ብሎ ያስተምር ነበር። እሱ ሌፍቲስት ነው። ነገሮችን አያከርም። በጣም ሊበራል ነው። እሱ የሚከተሉትን ምክንያቶች ለፍቺ ይፈቅዳል። ሚስት ወጥ ውስጥ ጨው ካበዛች፣ ወጡ ጨው ብቻ ከሆነ ልትፈታት ትችላለህ። ራሷን ሳትከናነብ በአደባባይ ብትወጣ ልታሰናብታት ትችላለህ። መንገድ ላይ ከወንድ ጋር ቆም ብላ ስታወራ ካገኛት መፍታት ትችላለህ። ጨቅጫቃ ውጫዋሂ ከሆነች፣ ችግር ፈጣሪ ከሆነችም ያም መብትህ ነው ለመፍታት። ንግዳት ይላል። ምክንያት ፈልገህ ብቻ ባገኘው ምክንያት መፍታት ትችላለህ ይላል። ይሄ ሊበራሉ ነው። ከ50 ዓመተ ምህረት እስከ 135 ዓመተ ምህረት መሀል ላይ የኖረው ራቢ አኪባ ቤን ጆዘፍ የተባለው መምህር ደግሞ ሌላ ከሚስት ያማረች ሴት ካገኘ ሚስትህን ልትሸኝ ትችላለህ፣ ልታስወጣ ትችላለህ ይላል። ሌላ ከሚስትህ ያማረች ሴት። እንዲህ አይነቱን ነገር ነበር ሐዋርያው ጳውሎስ የሚያየው። ሰው ሁሉ መውጫ መንገድ ስለሚፈልግ በየምክንያቱ ሴቶች ከትዳራቸው ከሞቀ ቤታቸው ይባረሩ ነበር። ሴቷ ልጅ ግን ባሏን የምትፈታበት የተፈቀደላት መንገድ በጣም ጠባብ ነበር። አልነበራትም ይህን ያህል መብት። አንዳንድ ምክንያቶች አሉ እሷ መፍታት የምትፈቅድበት። ለምጻም ከሆነ ሃይማኖቱን ከካደ፣ የሚያስነውር ንግድ ከጀመረ በዛ ምክንያት ልትፈታው ትችላለች። የሴቷ በጣም የተወሰነ ነው። ጋብቻ በዚያን ዘመን እንዲህ በመርከሱና በመቅለሉ ትዳር እንደ ዛሬው እየፈረሰ ነበር። በዚህ ዘመን ነው ሐዋርያው ጳውሎስ ኤፌሶን ምዕራፍ 5ን የጻፈው። በዚህ ዘመን ነው ይሄ። ወደ ሮማውያን ነው። ወደ ግሪኮች ደግሞ ዞር ብለን ስንመለከት በግሪኮች በኩል ደግሞ ያለውን ተመልከቱ። በግሪክ ዓለም ውስጥ ሴተኛ አዳሪ ይበዛ ነበር። ዴሞስቲኒስ የተባለው 384 ዓመት ከክርስቶስ ልደት በፊት ተወልዶ 322 ዓመት ከክርስቶስ በፊት የሞተው ዴሞስቲኒስ የተባለው ግሪካዊ ሴተኛ አዳሪነትን ተቀባይነት ይሰጠዋል። እንደዚህ ይላል። ስለዚህ ሲናገር በጣም አስገርማል። እርካ ቅምጦች አሉን። በየቀኑ የምናቅፋቸው የጭን ገረዶች አሉን ይላል። በተረፈ ግን ልጅ ለመውለድ፣ ልጅ ለማሳደግ፣ ለቤት ሙያ ሚስቶች አሉን ብሎ ይጽፋል። አስደናቂ ነው። እንደሚፈልገው እርካታ ሚስቶች አሉት። ለሚፈልገው ለስጋዊ እርካታው ቅምጥ፣ ምናልባት ቤት ኪራይ እየከፈለ የሚያስቀምጣት ትሆናለች። በየቀኑ የምናቅፋቸው የጭን ገረዶች ይላል። ያቺ ምስኪን ሚስት ባሏን ከብዙ ሴቶች ጋር እየተካፈለች ነበር የምትኖረው። በሀገራችንም አለ ይሄ እኮ አዲስ አይደለም። በሀገራችንም አለ። ነቢዩ መሐመድም 13 ሚስት ነበረው። ተከታዮቹንም 4 ፈቅዶላቸዋል። በግሪክ አገዛዝ ውስጥ የነበሩት የመኳንንት ሚስቶች ህይወታቸው ግን ትንሽ ለየት ይላል። አንደኛ የሚኖሩት ተሰውረው ነው፣ ሰውም አያቸው፣ ተከልለው ነው። በአደባባይ ወጥተው በይፋ አይታዩም፣ ግብዣም ላይ አይገኙም። የብቻዋ አፓርትመንት ይኖራታል። ያለ ባሏ ሌላ ሰው እዚያ አፓርትመንት አይገባም። በ431 ቢሲ ላይ የተወለደው ዚኖፎን የተባለው ግሪካዊ እንደዚህ ይላል፣ ሴት ልጅ ብዙ እንዳታይ፣ ብዙ እንዳትሰማ፣ ብዙም ጥያቄ እንዳትጠይቅ ትገለል ይላል። ትገለል ከትዳር ጓደኛ ጋር ሊኖሩ የሚገባው ጓደኝነት፣ ህብረት፣ መቀራረብ በዚያን ዘመን አልነበረም። ሶክራቲስ ደግሞ የተባለው ታላቁ ፈላስፋ ሲናገር የልባችሁን ምስጢር ማካፈል የሚገባችሁ እናንተ ግን አብራችኋቸው እንኳ አትነጋገሩም ይላል። ሶክራቲስ ይቃወማቸዋል። ማርከስ አውሬሊየስ የተባለው ንጉስ፣ የሮማ መንግስት ንጉስ ነው። በ180 ዓመተ ምህረት የሞተው የሮማ ቄሳር የነበረ ማርከስ አውሬሊየስ የእሱ ጓደኛ ቨርሰስ የሚባል ሰው ነበር እና የቨርሰስ ሚስት ከብዙ ሴት ጋር መጫወት ታበዛለህ ብላ አለችው። ቀንታ ነው መሰለኝ። ከብዙ ሴት ጋር ጨዋታ ታበዛለህ ስትለው ሚስት እኮ ማለት የክብር ስም እንጂ የእርካታ ማግኛ አይደለም ይላታል። ወይ የሚገርም ነው። ሚስት የክብር ስም እንጂ የእርካታ ማግኛ አይደለችም። ማለትም ቅድም እንዳልነው ልጆች አሳዳጊ፣ ቤቱን በደንብ የምትይዝ፣ ደስታውን ግን ለማግኘት ፈለገበት ቦታ ሄዶ ተደስቶ ይመጣል። እንግዲህ የሮማውያንም የግሪኮችም ዘመን የሚያሳየን ትዳርና ታማኝነት ጨርሶ እንዳልነበረ ነው። ሴኔካ የተባለው ሮማዊ እንደውም እሱ በክርስቶስ ጊዜ የኖረ ሰው ነው። ሴት የምታገባው ለመፍታት፣ የምትፈታውም ሌላ ለማግባት ነው ይላል። ወይ ጉድ! የምትፈታውም ሌላ ለማግባት ነው። እንዲህ ነበረ የሰው አስተሳሰብ በዚያን ዘመን ስለ ትዳር የነበረው፣ ስለ ጋብቻ የነበረው። የሮማ ሴቶች እድሜያቸውን ሲጠየቁ ስንት አመትሽ ነው ሲባሉ 20፣ 30፣ 40፣ 50 አመት ብለው አይናገሩም። በባል ብዛት ነው የሚናገሩት። እድሜያቸው የሚገለጸው ለምሳሌ ስንት አመትሽ ነው ተብላ ትጠየቅ፣ አበበ፣ ከበደ፣ ግርማ፣ ደምሴ፣ ኃይሉ፣ አጥላባቸው፣ መኮንን፣ ክፍሌ ብላ በባል ነው የሚቆጠረው። በባሎች ስም ብዛት ነው የምትናገረው። አንድ ሁለት ወንድ ብቻ ጥሩ። ስለዚህ 10 ባል ቢያንስ 10 ባል በሮማ ሴቶች ህይወት የተለመደ ነበር። አንዷ ሴት ለምሳሌ በ5 አመት ውስጥ ስምንት ባል ያገባች ነበረች በታሪክ ውስጥ የምትገኝ። በአምስት አመት ውስጥ ስምንት ባል፣ ከአንዱ ጋር አመት እንኳን አልተቀመጠችም። አንድ ደግሞ ሴት 23 ባሎች የነበሯት ነበረች። በሮማን ታሪክ ውስጥ ተጽፋ ትገኛለች። 23 ባል። ጌታ ኢየሱስ ሲወለድ ስልጣን ላይ የነበረው አውግስቶስ ቄሳር ከባሏ ያረገዘችውን ሴት ለማግባት ፈልጎ ሊቪያ የተባለውን ባሏን ጠርቶ ሚስትህን ዛሬ እንድትፈታ ብሎ አፋቶ እንዳገባ ታሪክ ይናገራል። ስለፈለጋት ሴትዮዋን ባሏን ጠርቶ አሁን ሄደ እንድትፈታ ሚስትህን ብሎ አፋቶ ወሰዳት። አውግስቶስ ቄሳር ሉቃስ ወንጌል ላይ ክርስቶስ ኢየሱስ ሲወለድ በእሱ ዘመን እንደነበረ ያ የጽህፈት ሕግ ሰው ሁሉ ሄዶ እንዲጻፍ ትእዛዝ የወጣው ከእሱ እንደሆነ ቃሉ ይናገራል። አልፎ አልፎም ሮማውያን የሚደነቅ ነገር ነበራቸው። የሮማ ሴቶች ማሎኒያ የተባለች አንድ ወይዘሮ ነበረች። ሴቶ ወይዘሮ ንጉሱ ታይቤሪየስ ሲዘር